ሁሉ እጁን ያነሳበት እግዚአብሔር ለመውለድ ምክንያት አይፈቀርብን እንጂ ከወደቀን እጁን የሚያነሳብን ሁሉ የምንነሳ ማድርጎ አያስብ። አሁን ጌታችን ወንጀለኛ ተብሎ ሲያዝ ያኔ ታምራት ሲያደርግ የሚከቡት ብዙዎች ነበሩ። ህሙም ሲፈውስ ለምጽ ሲያነጻ እያዩ የሚከተሉት፣ ተርበው መብላት ፈልገው የሚከተሉት፣ ወሬ ፈልገው የሚከተሉት ብዙዎች ነበሩ። አሁን ወንጀለኛ ተብሎ ሲያዝ ንጉሥ ይቃወማል፣ መንግስት ይቃወማል፣ ቤተ መቅደሳችንን የሙሴን ህግ እነዚሁ ይቃወማል፣ ይህን ያደርጋል ያን ያደርጋል እያሉ በአሰተ ሰው የገፉ ሲወስዱ አግኝቶ ይህን ሰው ይሄማ 38 ዓመት ሙሉ የተኛውበትን አልጋ በልተነስ ድናል ብሎ ማዳም መልካም ግን ከዛ ከተኛውበት አልጋ እንኳን ተነስቼ ሳላገግም ወገቤ ሳይቀና አጥንቴ ሳይቃና ተሸከመ ይህ ያለኝ አይደለም እንዴ? አውቀዋል ብሎ ሊመታው በጥፊ እጁን አነሳው። ያን ጊዜ እጁ ደረቀች። ዳግም አትበድል የተባለው ለዚህ እና እንግዲህ ሁሉ ውለታውን ቢያስብ ምን ያህል የታደለ ነበር መሰላችሁ? እኛ ስንራብ እንጠራዋለን፣ ሲያጠግበን እንረሳዋለን፣ ሲጠማን እንጠራዋለን፣ ሲያረካ እንረሳዋለን፣ ስንታረዝ እንጠራዋለን፣ ልብስ በልብስ ስንሆን እንረሳዋለን፣ ስንቸገር ተስለን እንጠራዋለን፣ ሲለታችን ሲሆን እንረሳዋለን። አትርሳ ነው የተማር እና ችግረኞች እግዚአብሔር ይረዳል። በኋላም ይህን እንደሚያደርግ ያውቃል እኮ ጌታችን። ግን የሚመለስበት ልብ እንዲህ ንግግር ብቻ አድርጎ እንዳያስብ የባሰ እንዳያገኝ ዳግመኛ እንዳትበድል ብሎ አስጠንቅቆት ነበር እና ይሄን የምንናገርበት ችግረኞች፣ ታማሚዎች፣ ባልጋ የወደቁ አስታማሚ የሌላቸው ቢኖሩ ፈዋሽ መድኃኒት ማን አለ ብለህ ነው የምንዘምር። በጠበሩም ይፈውሳል፣ በቃሉም ይፈውሳል። ይሄ ነው በዚህ ሳምንት ከእሑድ ጀምሮ የምንዘምረው የምናነሳው። እግዚአብሔር አምላክ ከበዓላቱ ከሚነበበው ከምንማረው ልብ ሰጥቶን ሁላችንም በማስተዋል እንድንጓዝ ከያለብን ደዌ የሚፈውሰን ቅዱስ ፈቃዱ ይሆንልን። ደዌ ይህ ስጋ ብቻ ነው። ሰው በነፍሱ ይታመማል፣ በኃጢአት ይታመማል። አሁን 20 ዓመት በዝሙት የሚታመም ሰው ይኖራል። 30 ዓመት በዝሙት የተያዘ ይኖራል። በሌብነት ጉቦ መለያየት ያጣቀው ሰዋል። ሙሰኝነት መለጠ የከበደው ሰዋል። ዛሬ በአድርጎ ጣዖት በማምለክ ይኖረዋል። መድኃኔዓለምንም እየተሳለም ቅዱስ ገብርኤልም ይህም ከቃለቻው መስገድ መለየት ያቃተናል። ደዌ አይነቱ ብዙ ነው። ስንት አይነት መማር ዛሬ ሰው የተያዘ ነው። እግዚአብሔር መፈወስ ይችላል፣ እግዚአብሔር ይችላል። ተነስተን ለጥተን ቆመን ስለጸለይን ብቻ አይደለም። አጠቶን ደግመን ብናንቀላፋ መዳን መፈለጋችንን ምልክት ካሳየ ነው፣ ደጅ ተጠና ነው። ከተመላለስን እግዚአብሔር ይፈውሳል። ይሄ ሰው ሳለ ይህ ነገር ማለት ደባይ ነው። የሚድንበት ቦታ ላይ ሆኖ ወደቀ ይላል እና እግዚአብሔር አምላክ ሁላችን በምሕረት ይመልከተን። ይሄ ነው ዛሬ እንግዲህ እንደ እግዚአብሔር ፈቃድ የምንመለከተው መጽሐፍ ቅዱስና ሕይወታችን በሚል ርዕስ ይሆናል። በትምህርታችን መካከል ወደፊት በሁለቱ ርዕሶች መሀል ይሄ ተለያየ ጥያቄ ስላላችሁ የ2012 ፊልም እሱን የተመለከተ የቤተክርስቲያንን ትምህርት ማስተማር ያስፈልጋል። ይህንንም ለእግዚአብሔር ፈቃድ ከመሀል ያስገብተን እንማራለን። ግን አሁን ስለ መጽሐፍ ቅዱስ ሲነሳ ምንድነው ስለ መጽሐፍ ቅዱስ ይሰማል? ምንድነው ይሰማል? መጽሐፍ ቅዱስ ምን እንደሆነ ይሰማል? ምን ይሰማል? አሁን እናንተ የሚሰማችሁ መጽሐፍ ቅዱስ ሲባል ምን እንደሆነ ይሰማል? ቃሉ የእግዚአብሔር ነው ብለን ክብር መስጠት ብቻ ነው የሚሰማን ወይስ ሕይወታችን በሙሉ በምድር የምንመራበት መመሪያ የሚገኝበት መጽሐፍ ነው ብለን የሚሰማል ወይስ ሌላ? ይሄን የመሳሰለ የተለያየ ስሜት ይኖረናል። ከዚሁ ጋር አብሮ ይህ የምንጠቀምበት መጽሐፍ በጣም ስልጣኔ በተስፋፋበት በአሁኑ ዓለም አስፈላጊ መስሎ ይሰማል። ምን አስፈላጊ በዚህ ጉዳይ አስፈልገኝ መጽሐፍ ቅዱስ በጣም ከ1500 ዓመት በፊት በነበሩ ሰዎች የተጻፈ ስለሆነ አሁን ያለውን አላገናዘበም የሚል ስሜት አለ። እንደዚህ የሚገለበጡት አሉ የሚገለበጡት አሁን ካለው ዘመን ጋር ተረጓጓሙ አብሯል። ለምሳሌ በዚህ ክፍል እንደዚህ የሚጠቅሳል። ይሄን ለማለት የፈለገው ወንድ ለወንድ መጋባት ይቻላል ብሎ ፈቃድ ለመስጠት ነው ብሎ የሚተረጉሙታል። ይሄ ዝም ብላችሁ በቀያራችሁ ከአሁኑ ስልጣኔ ጋር አብሮ አይሄድም የሚሉታል። ይሄዳል ወይስ አይሄድም? መስካ ለመሆኑ እያብረን ይዘን ከኋላ የጎተት ነው እንዴት ነው ወይስ ከፊት ሆኖ የሚመራን ነው? ስለዚህ ይሄን እንመለከታለን። ግን ስለ መጽሐፍ ቅዱስ ካነሳ ባጭሩ ሁልጊዜ መጽሐፍ ቅዱስን በተመለከተ እነዚህ ማድረግ ይገባል። አንደኛው በቤታችን መጽሐፍ ቅዱስ ይኖር። ሁላችንም ክርስቲያኖች እግዚአብሔር አምላክ የሆነን ህዝቦች፣ እግዚአብሔር ደግሞ ለእያንዳንዳችን የሚናገርበት አንዱ መንገዱ መጽሐፍ ቅዱስ። ለህዝቡ እግዚአብሔር በቃሉ ነው የሚናገሩ፣ በቃሉ አማካኝነት መልእክቱን ያስተላልፍ። ስለዚህ እግዚአብሔር መልእክት፣ እግዚአብሔር ለህይወታችን ያለው እቅድ፣ እግዚአብሔር አላማው በዚህ ምድር ስንኖር እንድንፈጽም የፈለገው ነገር ይሄን ሁሉ አውቀን ከዚህ ጋር ደግሞ የቤተ ክርስቲያን ትምህርት በሃይማኖት ስንኖር የምንጠብቀውን የምንርቀውን እንድንለይ የሚረዳ መጽሐፍ ቅዱስ በቤታችን ይኖራል። አሁን መጽሐፍ ቅዱስ የሌላችሁ ትኖራላችሁ፣ ያላችሁ ትኖራል። ግን ሁላችንም በቤታችን ምን ይኖራል? ሁለተኛ መጽሐፍ ቅዱስ እንዲኖር ብቻ አይደለም፣ ዘወትር ቅዱስ መጽሐፍ እናምን። ምን እናምን? ቅዱስ መጽሐፍ፣ ቅዱስ መጽሐፍ በየቀኑ። ሶስተኛ ማንበብ ብቻ አይደለም፣ ህይወታችን ራሱ በምናነበው የእግዚአብሔር ቃል የሚመራና የሚረዳ መሆን አለበት። ሁሉ ጊዜ ለምሳሌ ከዚህ በፊት ተምረናል፣ በቅዱስ መጽሐፋችን የተጻፈልን ኃይለ ቃል አለ። በጸሎትና በልመና ከምልጃ ጋር የሚያስፈልጋችሁ በእግዚአብሔር ዘንድ አስታውቁ እንጂ ምን አትሆኗል፣ በአንዳር አትጨነቁ። ማነው እነዚያ ጥሩታ ባን ያለ? ለምንድን ነው አትጨነቁ ያለ? አንደኛ ጭንቀት መፍትሄ ስላልሆነ፣ ሁለተኛ መፍትሄ አይደለም ነው ጭንቀት። ችግር ሊቸግራችሁ ይችላል፣ የተለያየ ፍላጎት ሊኖራችሁ ይችላል፣ መከራ ገጥሟችሁ ሊሆን ይችላል። ግን ችግሩን የምታልፉት መከራውን የምታልፉት ያጋጠማችሁን ነገር የምታሸንፉት በጭንቀት አይደለም። እንዲያውም ጭንቀት ያብሰዋል። ስለዚህ በምን ነገር ቢገጥማችሁ ጭንቀትን መፍትሄ አድርጋችሁ በመቆም አትጨነቁ ማለት ነው። አንዱ ሁለተኛ፣ እኔ አምላካችሁ እግዚአብሔር ፈጥሬ አልተዋችሁ እጠነቀቅላችኋለሁ። እንዲህ የሚጠነቀቅ አባት እያላችሁ ችግራችሁን የሚፈታበት ብዙ ዘይ መንገድ ያለው አባት እያላችሁ ለምን ትጨነቃላችሁ? የሚያስጨንቃችሁ በእኔ ላይ ጣሩ፣ ሸክማችሁን በማን ላይ ጣሩ ነው ያለ ጌታ። በእኔ ላይ ጣሩ። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ አሳርፋችኋለሁ ነው ያለው ጌታችን። ስለዚህ አትጨነቁ። ይህንን ካነበብ ከተሰበክ በቀላሉ ባጭሩ ማለት ነው፣ አንድ ሰው ካነበበ በኋላ ችግር ሲገጥመው የሚቀርበው ለስሜቱ ቅርብ የሆነው ጭንቀት የመፍትሄ ምንጭ አድርጎ አለመጠቀምን በህይወቱ ሊያደርጉ ይገባል። ይሆን ያለው ይሆናል። አሁን ነገር መከራ ሊመጣ ቢሆን፣ ችግር ሊመጣ ቢሆን እኛ በኛ አቅም አናቆመውም። እሱ ባለቤቱ ራሱ አዝኖ መከራውን ካላሻገር ወይ ችግሩን ካላራቀልን እኛ በኛ አቅም የምናቆመው የለም አለ። አንድ ምሳሌያዊ አባባል አለ። አንድ ሰው ለምሳሌ ከቤት በኋላ ምንጭ ቢመነጭ ምንጩ ሚመረጨው ከቤቱ ስር ቢሆን ምንጩ ለመፈጠራ ወደ ደፈነለት ቢል መጨረሻ ያካባቢውን ገጽታ ለመለወጥ የቆሻሻይ ምናምን መቃያ ያደርገው ችግሩ መልሶ ለራሱ ነው ምንጩን ያደርገው መልሶ በቆሻሻው ሽታ እሱ ይቸገራል እንጂ እንደዚህ ችግር ፈተና ሌላ ይበላል ምድርስ እስካለ ድረስ ምንም አያገኘናል እኛ ላይ ተገጠመልን እንትን የለም ይህ ከችግር ጋር ሆናት እንዳናል የተገጠመልን ኢንሱሌተር የለም ማንኛውም ሰው ያስተላልፋል ችግርን ወደ ውስጥ ምንም የፈለገ የተጠቃቀመ መኖሪያ ውስጥ ብንሆን የተጠቃቀመ የኑሮ ሁኔታ ቢኖር ችግር ማስተላልፍ ገጽታ የሌለው ሰው ግን የለም ማንም ሰው ፈተና የለም አትጨንቋል አነበማየ ጭንቀታችን ድረሱ ብቻ የሚችልበትን አቅም ስጠ ጉልበስ ሰነፍ አታድርገኝ ለቀራቴ ለሰይጣን ለቀራቴ ለዲያብሎስ ተሸናፊ ሆኜ እንድቆም አታድርገኝ አግዘኝ አንተ ሸክሜን አቀልልኝ ብሎ ለሱ ሰምቶ ከጭንቀት ራሱ ማራቅ ይገባል ማንበብና ያንን በህይወት መተርጎም ይገባል ቅዱስ መጽሐፍ የመጨረሻው ከዚህ በኋላ አሁን የምንናየው በተግባር የምናደርግ ሆናለ። አሁን ለምሳሌ አትስረቅ ካልን አትስረቅ የምንለው እኛ ሌላ ወይም ራሱ ባለቤቱ እግዚአብሔር ነው። አትስረቅ ያለ አትስረቅ፣ አታመንዝር፣ አትግደል፣ በባልንጀራህ ሐሰት አትመስክር፣ የባልንጀራህን ቤት አትመኝ፣ አባትንና እናትን አክብር፣ ታምራ ከእግዚአብሔር በቀር ሌሎች አማልክትን አታምን እያለ ህግ ሰጠ። ማን ይህን ይሰጡ? አትስረቅ ካለ መስረቅ የለብህም። ሌብነት የሰው ብር መውሰድ ይችላል። የሰው ጊዜ መስረቅ በራሱ ሌብነት። ሌብነት ከሰው ኪስ መውሰድ ብቻ አይደለም። ሌብነት መክፈል ያለብንን ማጭበርበር ጭምር። ሌብነት በገንዘብ የሚታይ ነገር ከአንዱ ነጥቆ መውሰድ ብቻ አይደለም። ህገ ወጥ በሆነ መንገድ ጥቅም ለማግበስበስ መፈለግም ሌብነት። አሁን በየገበያው ቅቤና ፋሲካ መጣል ብለን ደግሞ ልናጋም ሰው ቅቤውን ከሙዙ ከምናምኑ እያቀላቀ ደግሞ ከዛች ላይ ቤተክርስቲያን መጣና እገሌ አንድ ሺህ ሳተዋል ተብሎ ጨበጨበለ ነው። ይህ ሌብነት ነው። በሌብነት ገንዘብም የጽድቅ ስራ አይሰራም። መመለስ ነው ያለበት። እንዲህ ያለ ሌላ ሰው እግዚአብሔር ያወጣል። ምናልባት አሁን የምንሰራ ሰዎች በስም የከበር በመረጃ ከፍ ያሉ ልንሆን እንችላለን። በእግዚአብሔር ፊት ግን ይሄ ነውር ነው። ነውር ነውር ያደረገ ሰው ደግሞ ለኃጢአቱ ኃጢአቴ እንደ ራሴ መብት አድርጌ እቆጥረዋለሁ ብሎ መብቱን ሊያስከብርበት በራሱ የሚፈልግ ቢሆን እግዚአብሔር ግን ንስሐ እንዲገባ ይነግሩ ሁልጊዜ እንዲመለስ እንዲተው እንዲህ ያለው ይነው። ስለዚህ ከተናገር መኖር አለበት። መኖር ሐሜት አሜቱን በተመለከተ ባልንጀራው አሁን በህግ ውስጥ አንዱ የተሰጠ ህግ አትግደል የሚለው ባጭ እግዚአብሔርን ቤት ስፈጠር እንማለን። ይህን ነው ወደፊት ማን ስፈጥርልን አንዱ ህግ አትግደልን። አትግደል ማለት አንደኛው ራስህን አትግደል ማለት በተለያየ መንገድ በህክምና ዘዴ በማነቅ ምግብ በመጠጣት ሽጉጥ ራስ ላይ በመተኮስ ወዘተረፈ እኛ የራሳችን አይደለም ህይወታችን እግዚአብሔር በእኛ ህይወት ላይ ወደዚህ እንድንመጣ የፈቀደ እሱ እንደሆነ ሁሉ የምንጠራበትን ፈጥሮ የሚወስ ማን ብቻ አትፍቀድም። ኃጢአት ራስን መግደል። ለዚህ ነው በቤተክርስቲያን ራሳቸውን የገደሉ ሰዎችን ፍታት አንፈታ። ህግ ስለተላ አትግደል፣ ራስን አትግደል በሽጉጥም በተለያየ መንገድ የሜሲክሊ በተለያየ ዘዴ መንገድ ራስን የመግደል ዘዴዎች አሉ። ዛ አትግደል በምን ሁለተኛ ሌላ ሰውንም አትግደል ጓደኛ ያለ ወረቤት ወዘተፈ መርዝ በመጥረጥ ምናምን አሁን ዛሬ ሰው ማያደርጉ የኋላ የኑሮ ሰዎች ስራ የሚመስለን ብዙል ዛሬ መጠጥ ውስጥ አሁን በቀደም ሰሙት ነበር የሚጠጣው ውሃ ውስጥ መርዝ መጠጠው ጨምሮ ህፃናትን ቤተሰብን የሚፈልጉ ጨካኝ ሰዎች አሉ። ዛ ጨካኝ አትግደል የሚለው አንድም ሰው ብዙ ሰው አልተፈቀደም። ምን ቢያሉ ምን ቢሰሩ እንደምንገደል እግዚአብሔር አልፈቀደም። ፈቅራን ይህን ነበር ስላለ ሶስተኛ የባልንጀራህን ስም በሐሰት አታንሳ ማለት ነው። በሐሰት ወንድሙ የሚያማ ሰው ነፍሰ ገዳይ፣ ያልተደረገ ተደረገ፣ ያልሆነ ሆነ፣ ያልተፈጠረ ተፈጠረ ብሎ ፈጥሮ የሚያወራ ሰዋል፣ ይህም ነፍሰ ገዳይ። ስለዚህ በተግባር አድርግ ሲባል የተጻፈልህን ጠብቀ በዛ በዛ ተማ በቅዱስ መጽሐፋችን ውስጥ በአምላክ ዳዊት ይህን የነገረ አንተ እንዳልበድል ቃልህን በልቤ ውስጥ ምን አደረኳል? ሰው በልቡ ውስጥ ምን ነበረ? ቃሉ የማን ቃል? ያ ቃል መጽሐፍ ቅዱስ ነው። ተሰብስቦ አንድ ላይ ተጠርዞ አገኘ ነው። መጽሐፍ ቅዱስ ውስጥ ያለው ቃል የማን ቃል? እስኪጠሩታ የማን ቃል? ምን አደረ በአምላክ ዳዊት አንተ እንዳልበድል ኃጢአት እንዳንሰራ ከኃጢአት እንድንጠበቅ የሚያደርገን ምን እንደሆነ እናውቃለን? የእግዚአብሔር ቃል። ሰው ስለ እግዚአብሔር ቃል ያለው እውቀቱ ደካማ ከሆነ የኃጢአት ቤት ይሆናል። ቃሉን ባወቀ ቁጥር ኃጢአት እየቀነሰ እየራቀልን፣ ቃሉን በተማረ ቁጥር የጽድቅ ስራ እየቀረበን፣ ኃጢአት እየተወገደልን ይሄዳል። ይሄ ለምን ባለበት ቁጥር ባጠና ቁጥር በተማረ ቁጥር እንርቃል ከኃጢአት። አንተን እንዳልበድል ቃልህን በአምላክ ዳዊት ቃልህን በምን ውስጥ ሰው በልቤ ውስጥ ልብ ያለው አእምሮ በልቤ ውስጥ ሰው ነያ። ስለዚህ እነዚህን ማድረግ ይገባል። እንግዲህ ወደ መጽሐፍ ቅዱስና ወደ ሕይወታችን ስንመለስ አንድን ጥቅስ መሰረት ብቻ በማድረግ መጽሐፍ ቅዱስን አስመልክቶ ማለት ስለ ሕይወት ስናነሳ ብዙ ጥቅስ ልናደርግ እንችላለን። ከመጽሐፍ ግን አንድ ጥቅስ ወስዶ ያንን ሕይወት የምንመራበት ጽንሰ ሀሳብ ወይም ተግባራዊ ነገር መፍጠር አይገባም። ለምሳሌ ብዙ ሰዎች ይጠቅሱታል። ስለ ጢሞቴዎስ የተጻፈ አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 23 ላይ ስለ ሆድ ህመምና ስለ በሽታ ብዛት ጥቂት ወይ ጠጅ ጠጣ እንጂ ወደፊት ውሃ ብቻ አትጠጣ እሚላል። ይሄ በመውሰድ ደግሞ አንጥሳለ እንደምን ማጣመን ሰር ነው ይህን አስተፌሳ ምናምን እያለ ወይን ያስተፌስ ልበሰ ወይን የሰው ልብ ደስ ያሰኛል ይላል። በጠጣ ብቻው ምናምን ይላል። ሀው ሰሞን እንደውም ቢራ አጥንት ያጠነክራል የሚል ደግሞ ምን መፋብሪካ ውስጥ የተሰራ አጥንት አይደለም ያለኛ አንዴ የፈጠረን ራሱ ችግርን የሚቋቋም ጠንክረን የምንሄድበት አድርጎ ይፈጣል። የሆነ የሆነ ነገር እየወሰድን ያን የህይወት መመሪያ ከማድረግ መጠንቀቅ አለ። አንዲት የሆነች የምንፈልገውን ጥቅስ እየወሰድን መጠጣት ይፈልገ ለመጠጣት መብላት የፈለገ ለመብላት ምክንያት ማድረግ የለም። ብዙ ሌላም ትምህርት አለ። አሁን ይሄ የተጻፈበት ምክንያት አለ። ይሄ የተባለው ደግሞ መድኃኒት የተባለው የወይን ጠጅ እና እኛ ለምንጠጣ የወይን ጠጅ የተለያየ የከተማ አይደለም ይሄ የተባለ። ስለዚህ መጽሐፍ ቅዱስን በተመለከተ ሁልጊዜ ማመብ ይገባን ስናለን የሆነ ክርስቶስ ነ ያንን ለማይቀባ ነገር ሙሉ ሕይወታችን የምንመራበት መመሪያ ከማድረግ መጠቀቅ መቻል። ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 6 ላይ ፊደል ይገድላል፣ መንፈስ ግን ሕይወትን ምን ያደርጋል? ትርጉሙ ምንድን ነው ብላችሁ አጥ ፊደሉን እያነበባችሁ የምትስቱ የምታስቱ አቶ ፊደሉ ብቻ አይደለም ዋናው ሕይወት የምታገኙ በምኑ ነው? በውስጡ በትርጉሙ ነው፣ በምስጢሩ። ስለዚህ እሱን እወቁ እያለ ነግሮናል። እንግዲህ ሌላው ቅዱስ መጽሐፍ ቅዱስ ጳውሎስ እንደጻፈልን የእግዚአብሔር ቃል እንደሆነ በመለኮታዊ እስትንፋስ እንደተጻፈ መለኮታዊ ፈጣሪ የሚገኝበት መጽሐፍ እንደሆነ ገልጾልናል። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 እስከ 17 ስናነብ የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ አለ። የማን መንፈስ ያለበት መጽሐፍ? የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተሳስ ልብንም ለማጣ በጽድቅም ላለው ምክር ደግሞ ምን ያደርጋል? ይጠቅማል፣ ያቃልማል፣ ያስተካክላል። ለምን? የእግዚአብሔር መንፈስ ያለበት መጽሐፍ ስለሆነ መጽሐፍ ቅዱስ ባለቤቱ የመጽሐፉ መለኮት ወይም እግዚአብሔር ስለሆነ ብሎ ገልጦልናል። ታዲያ እኮ መጽሐፍ ቅዱስ ቤተ ክርስቲያናችን ስለ መጽሐፍ ቅዱስ ምን ያላት ምን ያላት? አንዳንዱ ስም ብሎ በዘለላት መጽሐፍ ቅዱስ ለጌታ ብቻ ቤተ ክርስቲያን ውስጥ የሚገኝ የማንጠቀምበት አድርጎ የሚያስቧል። ልክ ሰሆኑ መጽሐፍ ቅዱስ ጋር እንደተገናኙ የሚሰማቸዋል። ምንድን ነው መጽሐፍ ቅዱስ በቤተ ክርስቲያናችን ያለው ቦታ? አወደፊት ስለ አማላጅነትም ስለሌላውን ስናነሳ መጽሐፍ ቅዱስም ቤተ ክርስቲያናችን ከምትሰጠው ክብር በመነሳት ምንድን ነው ቤተክርስቲያን የሚሰጥ ሁሉ መንቀስ ባይቻል በዚህ ምሽት፣ አንደኛ የቤተክርስቲያናችን ትምህርት ሃይማኖት ዶግማ ሁሉ ምንጩ መሰረቱ አንዱ ቅዱስ መጽሐፍ ቅዱስ መጽሐፍ። ለምሳሌ አሁን ስናጠቅ ጥምቀት አንድ ጊዜ ነው፣ ሁለት ጊዜ ጥምቀት የለም እንላቸው። ይሄ እምነታችን ስንት ጥምቀት ነው ያለው? ሁለተኛ ጥምቀት ነው የሚመጣካሉ። ሁለተኛ ጥምቀት ከየት አመጣ ነው? በኤፌሶን ምዕራፍ 4 ቁጥር 4 ላይ አንድ ጥምቀት ስንት ጥምቀት አለ? አንድ ጥምቀት። ስለዚህ የሃይማኖታችን ትምህርት የዶክትራችን አንዱ ምንጭ ቅዱስ መጽሐፍ መጽሐፍ። ሁለተኛ እያንዳንዳችን አሁን በዚህ ዓለም ስንኖር ሁለት አይነት መንገድ አለ። አንዱ የብርሃን፣ ሌላኛው የጨለማ መንገድ። የብርሃን መንገድ የማን መንገድ ነው? የጽድቅ መንገድ ነው፣ የእግዚአብሔር መንገድ ነው። የጨለማው መንገድ የኃጢአት መንገድ ነው፣ የሰይጣን መንገድ ነው። አሁን እየተጓዝን ነው እያንዳንዳችን። በምን ውስጥ ነው እየተጓዝን ያለ ነው? በጨለማ ውስጥ ነው? በብርሃን ውስጥ ነው? ከሁለቱ በየትኛው ውስጥ እየተጓዝን እንደሆነ የምንለካበት መለኪያችን የምናውቅበት መለያ መሳሪያችን ቅዱስ መጽሐፍ ቤተክርስቲያናችን በዚህ ነው መለየ። የብርሃንን ስራ ከጽድቅ ስራ፣ የብርሃንን ስራ ከጨለማ ስራ ወይም የጽድቅን ስራ ከኃጢአት ስራ፣ የእግዚአብሔር መንገድ የእግዚአብሔር መንገድ ካልሆነ ከሰይጣን መንገድ። ከሁለቱ የምትለይበት ዋነኛ መለኪያ መሳሪያ ቤተክርስቲያናችን ቅዱስ መጽሐፍ መጽሐፍ ቅዱስ ነው። ምንድን ነው እስቲ ንገሩ፣ ምንድን ነው መጽሐፍ ቅዱስ? በዚህ ነው ምንድ ሶስተኛ በእያንዳንዳችን ውስጥ በብርሃን ለምንጓዘው ጉዞ በጎ የሆነውን ጥልቅ ተጽዕኖ በውስጣችን የሚያሳድር ታላቅ ኃይል ያለው የእግዚአብሔር ቃል ነው ብላ ታስተምራለች ቤተክርስቲያን። ለዚህ ነው አውደ ምሕረቱ ሁሉ በየቀኑ ተዘርግቶ ጉባኤያት እየተሰሩ ምዕመናን እንዲማሩ እንዲሰበቁ፣ ቅዳሴው ላይ ትምህርት አለ፣ ማታ ትምህርት አለ። ሁልጊዜ ለትምህርት ቦታ ይሰጣል። የምንማረው ትምህርት ደግሞ የሚገኘው ከቅዱሳት መጽሐፍት። ለምንድን ነው በዚህ ቦታ ታስተምረው? ይሄ የእግዚአብሔር ቃል በእያንዳንዳችን ውስጥ ጥልቅ ተስሮ ሊያሳድር ስለሚችል ይህንም እንደሚያደርግ ስለምታምነው ልቡ ደንዳና የሆነ ብዙ ሰው አለ። እግዚአብሔር ግን ይሰራ ነው ያፈርሰዋል። የማያሸንፎ የለም የእግዚአብሔር ቃል፣ የማይረታው የለም የእግዚአብሔር ቃል አለ። በጉልበት አይደለም፣ በኃይል አይደለም። እግዚአብሔር የሚያሸንፈው በምንድን? በፍቅር ያሸንፋል። በፍቅር ስለዚህ ይሄን ነው ብላ ታስተምራለች ቤተክርስቲያን። የመጨረሻው ቅዱስ መጽሐፋችን ውስጥ የሐዋርያት ሥራ ምዕራፍ 8 ቁጥር 26 እስከ 38 ስናነብ ኢትዮጵያውን በሰረገላ ተቀምጦ ሲሄድ ያደረገውን አስመልክቶ ቅዱስ መጽሐፍ ያስተምረናል። ኢትዮጵያን ከቅዱስ መጽሐፍ ጋር ከቅዱስ መጽሐፍ ጋር ለግንኙነት ደግሞ ማንበብ ብቻ ሳይሆን ከዛ ያለፈ መሆኑ ሲመለስም በሰረገላ ተቀምጦ የነቢዩ የኢሳያስን መጽሐፍ ያነብ ነበር። ጃንደረባውን እነሆ ለአንድ አልጠመቅ የሚከለክለኝ ምንድን ነው አለ። አያችሁ ተማረ። መጀመሪያ ያነብ ነበር መጽሐፍ ቅዱስ ሲያነብ በተመስጦ በተመስጦ አነበረ ማለት በተመስጦ እንዲያነብ የረዳው መንፈስ ቅዱስ ነው ማለት። ማን የረዳው? ስንት መንፈስ ቅዱስ አለ? ሲንዶሩ ስንት መንፈስ ቅዱስ አለ? እኔንም የሚያናግር እናንተንም እንድትሰሙ የሚያደርገው ማን ነው? አንድ መንፈስ ቅዱስ። ሲያነብ በተመስጦ እንዲያነብ ያደርገው ነበር። ያ ራሱ መንፈስ ቅዱስ ፊልጶስ ወደሚባለው አገልጋዩ ደግሞ ሄዶ ና አንድ ኢትዮጵያውያን ሄደ ተገናኘዋል። ላ ሄዱ ተገናኙ። አንድ መንፈስ ቅዱስ ኢትዮጵያውያን ጃንደረባ ቃሉ የሚያነብበት የተከፈተ ልብ ሰጠው። ያው መንፈስ ቅዱስ ኢትዮጵያዊው ከፊልጶስ ጋር ተገናኙ። መጣ ቅዱስ ፊልጶስ ተመኮራ ምታነበው ታውቃለህ ብሎ ጠየቀ። የሚመራኝ ሳይኖር እንዴት ታውቃለህ? አዎ ባለመኖር አነበረበ እንዲ ምን ማለት ነው? ፊደል ያቆጠር ሰው አድርገህ አሰብክ? አላውቅም። የሚመራኝ ሳይኖር እንዴት ታውቀዋል? እኛ በሚመራ ከሌለ እናውቅ። እኔ በሚመራኝ ከሌለ ልመራቸው አችል ሁሉን የመራቸው መንፈስ ቅዱስ። አሁን ተርጉመን የምናስተምርበትን ትምህርት ለአባቶቻችን የሰጠና ነው እሱ መንፈስ ቅዱስ እግዚአብሔር። እንዴት አውቃለሁ? እንዴት አውቃለሁ? በኋላ ሲቀበል አስተማሪ እንደፈለገ አምኖ ሲቀበል አስተማሪ ይሄ እኮ የምታነበው መጽሐፍ የሚያስረዳው ሰው ስለሆነው የባህሪ አምላክ ስለ ጌታችን ስለ ኢየሱስ ክርስቶስ ብሎ ተረከለት የሆነው ሁሉ። ታዲያ በእርሱ አምኜ እንዳልጠመቅ የሚከለክለኝ አለ አለና ጠየቀ። ምን አደረገው? ቃሉ ታላቅ ተጽዕኖ አሳደረበት። ልቡ አሸነፈው። ለተማረው ትምህርት ልቡ የሚታዘዝ ሆነ። መንፈስ ቅዱስ ረታ አያቸው። ስለዚህ በውሃ እንዳልጠመቅ የሚከለክለኝ ምንድን ነው? ፊልጶስ በፍጹም ልብህ ብታምን ተፈቅዶልሃል አለ። መልሶም ኢትዮጵያዊ ጃንደረባ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። የማ ልጅ ነው ነው የምንለው? ኢየሱስ ክርስቶስ የማ ልጅ ነው? የዮሴፍ ልጅ ነው የሚሉታል ኢትዮጵያውያን። ኢየሱስ ክርስቶስ የማ ልጅ ነው ማለት ነው? ምና የእግዚአብሔር ልጅ። እግዚአብሔር ነው፣ የእግዚአብሔር ልጅ ነው፣ የባህሪ ልጁ ከዮሴፍ በሩካሌ ከመሬታችን ከቅዱስ ድንግል ማርያም ተወለደ የሚሉታሉ። ሊያሳንሱት ፈልገው የጸራቢ ልጅ ነው የሚሉታሉ። አሁን አንዳንድ ፊልሞች አሉ የሚሰሩ ልክ ዮሴፍን ጎልማሳ አድርገው ታሪክ ለማጻፍ ለማበላሸት የሚሰሩት አሉ። ዮሴፍ አረጋዊ ነው፣ ሽማግሌ ነው በእድሜው። የማን ልጅ እንደሆነ አምናለሁ አለ ኢትዮጵያዊ። እናንተ የማን ልጅ ነው ትሉታላችሁ? ኢየሱስ ክርስቶስ ስትናገሩ የማን ልጅ ነው? መድኃኔ ዓለም የማን ልጅ ነው? እሱ እግዚአብሔር ነው፣ የእግዚአብሔር አብ የባህሪ ልጁ ነው። የእግዚአብሔር ልጅ እንደሆነ አምናለሁ። ወዲያው ማመን ብቻ አይደለም፣ ሰረገላውን አቁሙታል፣ አቁሙለት። ወዲያው ፊልጶስ እና ጃንደረባው ተያይዘው ወረዱና አጠመቀው ይላል። ምን አደረገ? ይህን ሁሉ ለውጥ ያመጣለት ምንድን ነው? የእግዚአብሔር ቃል። የማን ቃል ነው? ስለዚህ ቤተክርስቲያናችን እንደዚህ ከፍ ያለ ቦታ ሰጥተዋለች። በጥንቃቄ ለስሙ ብቻ ሰ ኢየሱስ ክርስቶስ ምናምን ለሚለው ስም ብቻ አይደለም። ኢየሱስ ስንል የማን ልጅ እንደሆነ ተማምነን ስናነሳው አባቱን አንረሳ። የባህሪ አባቱን አብ፣ እሱ የባህሪ ልጁ፣ የባህሪ ሕይወቱ መንፈስ ቅዱስ ነው። ቅዱስ ጳውሎስም
ዕብራውያን ምዕራፍ 4 ቁጥር 12 ላይ የእግዚአብሔር ቃል ሕያው ነውና የሚሰራው ለጣፍ ያለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስን ጅማትንና ጥንጥንን እስኪለይበት ይወጋል፣ የልብን ስሜትና ሐሳብ ምን ያደርጋል? ማን ይልናል? ይገባል። ሌላው እኛ ኦርቶዶክሳውያንና መጽሐፍ ቅዱስ ያለን ቤተ ክርስቲያናችን ነው ቀድመ ያነሳል ያለን ግንኙነት ምን ያህል ነው? መጽሐፍ ቅዱስ እኛ የምናምነው ስሜታችንን፣ አመለካከታችንን ይህን የተመለከተ ሁሉ በመግለጽ ቅዱስ መጽሐፍ ሕይወታችንን በምን ስላለሰው ራሱ ምሳሌ አድርጎ ከተመላለሰው ከጌታችን ሕይወት ጋር እያነጻጸረ ያስተምረናል። እኔ ትሁት ነኝ በልቤ የሚዋህ ነኝ ያለ ጌታችን እንዳስተማረን እኛ ትሁታንን ወይስ አይደለን? በልባችን የዋህን ወይስ አይደለን? እሱ በመስቀል ተሰቅሎ የሰቀሉትን ሁሉ አባቶ የሚያደርጉትን አውቁና ምን አደረጋቸው? ይቅር በላቸው። እሱ ምሳሌነቱን አሳየን። እኛ የበደሉንን ይቅር እንላለን? እንዲህ አድርጉን፣ እንዲሰጡን፣ ይህን ፈጥሮ ልባችን ለይቅርታ ዝግጁ ይሁን። ተራርቆ በርቀት በወራጅነት በጓደኝነት ለመኖር ግድ የሚል ትምህርት በቤተ ክርስቲያን ውስጥ ያለው ልብ ለልብ ለተገናኘ ሰው ይቅርታን በተመለከተ ግን ድንበር የለም። አሁን ባልንጀራ ለሚሆነን ሰው ልብ ለልብ መገናኘት ያስፈልጋል። ጓደኛ ለሚሆን ሰው ልብ ለልብ መገናኘት ያስፈልጋል። ለይቅርታ ግን ይሄ ገደብ ነው። ገደብ ይቅር ማለት ይቅር ማለት። ስለዚህ ይሄ መጽሐፍ ቅዱስ የእያንዳንዳችን ስሜት የእያንዳንዳችን አመለካከት መርምሮ ከማጋራ እያነጻጸረ ያሳየናል። ከጌታችን ጋር ዓለም ቢጠራችሁ አይዞራችሁ አለ ጌታችን። እውነት ስንናገር መወደድ እንደሌለ፣ ለጽድቅ ስንኖር መወደድ እንደሌለ፣ ጥሩ ስንሰራ ጥሩ ስም ይኖረናል ብለን እንዳንጠብቅ ከሱ በላይ ንጹሕ አምላክ ማና ከነበላዊት ማዳም ዳራ ሲገባ ሲወጣ ሳይሆን ስም ይሰሙ ነበር። ዛሬ በዚህ ስም የሚመጡ አሉ። እሱን የተከተሉ ሐዋርያቱን እንደ ቅዱስ ጳውሎስን ስንት ነገር አሳይቷቸዋል። ስንት ነገር ዓለም ቢጠራችሁ አይዟችሁ፣ ከእናንተ በፊት እኔን እንደጠላኝ እወቁ። አስቀድሞ ይጠልቷል፣ እኔን እንደጠላኝ እወቁ። ከማ በፊት? ከእናንተ በፊት። ስለዚህ ክርስቲያኖች ቅዱስ መጽሐፋችን በእኛ ስሜት በእኛ አመለካከትና በጌታችን በመድኃኒታችን በኢየሱስ ክርስቶስ ምሳሌ የሆነ ሕይወት መካከል ያለው ልዩነት ግልጽ አድርጎ የሚያሳየን መጽሐፍ ሌላው በዮሐንስ ወንጌል ምዕራፍ 5 ቁጥር 39 ጌታችን እናንተ በመጽሐፍ የዘላለም ሕይወት እንዳላችሁ ይመስላችኋልና እነርሱን ትመረምራላችሁ እነርሱም ስለ እኔ የሚመሰክሩ ናቸው። ቅድም የማ መጽሐፍ ነው አለን? መጽሐፍ ቅዱስ ሲተናገሩ የማ መጽሐፍ ነው? ኢየሱስ ክርስቶስ ደግሞ እዚህ መጣና እነርሱ ስለ እኔ የሚመሰክሩ ናቸው። ስለ ማን ይመስክሩ? እሱ እግዚአብሔር ነው ማለት እኮ ነው። ስለ እኔ የሚመሰክሩ ናቸው። መጽሐፉ የማ መጽሐፍ ነው? የእግዚአብሔር። ስለ እሱ የሚመሰክር ከሆነ እሱ እግዚአብሔር ነው ማለት ስለ እኔ የሚመሰክሩ ናቸዋል። ቅዱስ ጳውሎስም የእግዚአብሔር ቃል በእውነት ይኖርባቸው በጥበብ ሁሉ ስለርሳቸው አስተምሩና ገስጡ የሚለን መጽሐፍ እንደሆነ እናምናለን። መጽሐፍ ስለዚህ ጥበብ የምናገኝበት እርስ በርሳችን የምንማርበት የእግዚአብሔርን ተስፋት የምንቀበልበት ቃሉ በሕይወታችን ሙሉ በሙሉ ቢሞላ የጽድቅ ማህደር የጽድቅ ምስክሮች እንደምንሆን ይህንን እንድናደርግ የሚያስችለን መጽሐፍ ቅዱስ መጽሐፍ እንደሆነ እናምናለን። ቤተክርስቲያኖች ታምናላችሁ? ቀጥሎ የምንመለከተው እነዚህን ሰባት ነገሮች ታዲያ ከዚህ በኋላ መጽሐፍ ቅዱስ አሁን ደግመን ለማየት የእግዚአብሔር መጽሐፍ በቤተክርስቲያናችን
እግዚአብሔር መጽሐፍ ነው ማለት ከተጻፉት ሁሉ መጽሐፍ የሚለው ትልቅ መጽሐፍ ነው ማለት። አሁን ባለው ውስጥ የሚታወቁ ብዙ መጽሐፍት ይኖራሉ። ከመጽሐፍ ሁሉ የሚበልጥ መጽሐፍ መጽሐፍ ቅዱስ። የመጽሐፉ ባለቤት ማስ ነው። በቅዱስ መጽሐፋችን ኤርምያስ ምዕራፍ 7 ቁጥር 1 ላይ መጽሐፉ ራሱ እግዚአብሔር እንደሆነ ከእግዚአብሔር ዘንድ ወደ ኤርምያስ የመጣ ቃል ይህ ነው አለ። ኤርምያስ የጻፈውን መጽሐፍ ከማን የመጣ ነው አለ? ከእግዚአብሔር። እንደገና ምዕራፍ 13 ቁጥር 8 ላይ የእግዚአብሔርን ቃል ወደ እኔ እንደዚህ ሲል መጣ። የማጣናል የእግዚአብሔር። ስለዚህ መጽሐፍ ቅዱስ የእግዚአብሔር ቃል የእግዚአብሔር መጽሐፍ ነው። መለኮታዊ መመሪያ የሚገኝበት መጽሐፍ ነው። መጽሐፍ የእግዚአብሔር ቃል ስለሆነ ቢያንስ ሁሉም መዘርዘር ባይቻል የሚከተሉትን ነገሮች ይሰጣል። አንደኛ ስናዝን ያረጋጋል። መረጋጋት ትፈልጋላችሁ ስታዝኑ መጽሐፍ ቅዱስን አንዱ ግራ በተጋባን ጊዜ ትክክለኛ አቅጣጫ ይሰጣል። ቀጥታ እንዴት መጓዝ እንዳለብን ይመራል። በችግራችን ጊዜ ትክክለኛ ምክር ይሰጣል። አንድ ችግር ሲገጥመን ትክክለኛ የምንወጣበት መንገድ እኛም ጓደኞቻችን ዘመዶቻችን ላያውቁ ይችላል። እግዚአብሔር ግን ያውቃል፣ ይመክረናል፣ ምን ማድረግ እንዳለብን። በቅዱስ መጽሐፍ ኃጢአት ስንሰራ ኃጢአት ስንሰራ ኃጢአት መብት አይደለም። ኃጢአት ስንሰራ ይገስጸናል፣ እግዚአብሔር ይቆጣል፣ ይገስጻል። ማነው እሱ? ይገስጻል በመጽሐፍ። ሌላው በየዕለቱ የእያንዳንዳችን መሻት የእያንዳንዳችን ጥረት ይመለከትና መጽሐፉ ስናነበው በእግዚአብሔር አምላካኝነት የሱ ቃል የሆነ መጽሐፍ ያበረታታናል፣ ያግዘናል። አሁን ቅዱስ መጽሐፍ ውስጥ ቀላል ምሳሌ ላሳላችሁ። በዮሐንስ ራእይ ምዕራፍ 2 እና ምዕራፍ 3 ላይ ስናነብ ለሰባት አብያተ ክርስቲያናት የተጻፉ መልእክቶች አሉ። መልእክቱን ሲጀምር የሚጀምረው በርታ አውቃለሁ በዚህ ቀጥልበት የሚል ነው። አሁን እያንዳንዳችን እግዚአብሔር ያውቃል። ምናልባት የሚታወሰን የበዛው ኃጢአታችን ሊሆን ይችላል፣ ግን ትንሽም ብትሆን ጽድቃችንን እግዚአብሔር ያውቃል። ትንሽም ብትሆን ምንም የሌለው ሰው የለም። ትንሽ ብትሆናለች ጽድቋን ሰው ኃጢአቱ በዝቶ ሊሆን ይችላል፣ ግን እግዚአብሔር ያችንም ነጫጭር የምትታየው ይዘቀጥ ልጅ ሆይ በርታ፣ ግፋበት፣ አይዞ፣ እደግፋለሁ፣ አግዛለሁ፣ ከአንተ ጋር ነኝ ይላል እግዚአብሔር። ያበረታታል። እንደዚህ እያለ ነው መጽሐፍ ላይ የምናነበው። ለዚህ መጽሐፍ ቅዱስ አንድ ተራ መጽሐፍ አይደለም። በውስጡ ምሳሌ አለው፣ ታሪክ አለው፣ መዝሙራት አሉ፣ ትንቢቶች አሉ፣ ፍልስፍና አለው፣ ፈጠራ አለው፣ ወዘተፈ። አሁን የሳይንሳዊ የሆኑ ግኝቶች፣ የተለያዩ ስነ ጽሁፎች የሁሉ ምንጫቸው መሰረታቸው መጽሐፍ ቅዱስ ነው። የሁሉ አባት መጽሐፍ መጽሐፍ ቅዱስ ነው። ማነው እሱ? ሲኒገሩ ማነው እሱ? መጽሐፍ ቅዱስ ከ1500 በላይ በሚበልጡ ቋንቋዎች ተተርጉሟል። በየአመቱ በብዙ ኮፒዎች ለገበያ ይውላል። ከዚህ በላይ የሚሸጥ መጽሐፍ የለም። መጽሐፍ ቅዱስ የሚበዛው መጽሐፍ በሙሴ፣ በሉቃ አምላክ ዳዊት፣ በጠቢቡ ሰሎሞን፣ ከወንጌላውያን በማቴዎስ እና በሉቃስ እንዲሁም በቅዱስ ጳውሎስ የተጻፉ የሚበዙ ስንል ብዙዎቹ መጽሐፍት ማለት ነው። በመጠን ስናነሳቸው የጻፉት እነዚህ ናቸው። ግን ጽሑፉን እነሱ ይጻፉት እንጂ የቃሉ ባለቤት ምንጩ ማን ነበረ? ከመጀመሪያው እስከ መጨረሻ ያለው መጽሐፍ ያጻፈ እግዚአብሔር ነው። ቅዱስ ጴጥሮስ በሁለተኛ መልእክቱ ምዕራፍ 1 ቁጥር 20-21 ይህንን በመጀመሪያ እወቁ፣ በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም፣ ትንቢት ከቶ በሰው ፈቃድ አልመጣምና፣ ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ምን አደረጓል? ተናገሩ። ማን የነዳቸው? መንፈስ ቅዱስ። ይሄ ነው መጽሐፍ ቅዱስ። ብሉይና አዲስ የሚባሉ መጽሐፍ አሉ። በአጠቃላይ ቤተክርስቲያናችን የምትቀበላቸው መጽሐፍ 81 ናቸው። ይሄን በዘቱ ተመልክተናል። ይሄን ምራፍ ወርስን ጀምር ያላገኛችሁ ካላችሁ ዲቪዲ ላይ ታገኙ ፒዲኤፍ ፎርማቱ ሱፕሪት ያርጋችሁ አሉ። ደግሞ ወደ መንገድ ፈልገን እንደገና እናሳያችኋለን። ሌላው መጽሐፍ ቅዱስ የተጻፈው በነገር ከነገስታት መካከል ለምሳሌ ዳዊት እና ሶሎሞን መጽሐፍ ቅዱስ ጽፏል። ነገስታት ጽፈውት ነበር ማለት የሆነ በኑሮ ደረጃ ዝቅተኛ ሆነው ላይ ያለውን የማያውቁ ጻፉት እንዳሉ ቤተ መንግስትም ገብቶ ነገስታትን አዞ ቃሉን ተናግሮ አጽፏል። ማን ነው እሱ? ደከማችሁ እንዴ? ማን ነው እሱ? ገባ። ማን ነው የማይታዘዘው? እሱ ንጉሥ ነው የማይታዘዘው? እረኛ ነው የማይታዘዘው? አሳረባችሁ ማን የማይታዘዘዋል? ሁሉ ይታዘዘዋል። ከእረኞች ደግሞ አመፅን የመሰለ እረኛ ጽፎታል መጽሐፍ ቅዱስ። ከካህናት ወገን ዘካርያስ፣ ከነቢያት ሳሙኤል፣ ኢሳይያስ፣ ኤርምያስ እነዚህ ጽፈውታል። አሳ አጥማጆች መካከል ደግሞ በቅዱስ ጴጥሮስና እነ ቅዱስ ዮሐንስ። ከዚህ ሌላ ደግሞ የሕክምና ሙያተኛም አለ ቅዱስ መጽሐፍ የጻፈ ዶክተር ቅዱስ ሉቃስ። የሉቃስ ወንጌል የተጻፈው በቅዱስ ሉቃስ የሕክምና ሙያተኛ ነበር። እንግዲህ መጽሐፉ በተለያየ ቦታዎች ላይ ተጽፏል። ጊዜዎቹ፣ ቦታዎቹ፣ ጸሐፊዎቹ ቢለያየ የሁሉም መጽሐፍ ግን በመንፈስ በርዕሰ ጉዳይ በዓላማ ሳይለያይ አንድ ነው። ሁሉንም ሰው ወደ ጽድቅ ይመራል፣ ወደ መንግሥተ ሰማያት እግዚአብሔር የሚወደውን እንዲያደርግ ይመክራል። ኢሳይያስ የተናገረው ከኤርምያስ፣ ኤርምያስ የጻፈው ከዮሐንስ፣ ዮሐንስ የጻፈው ከቅዱስ ጴጥሮስ አይገጭ። የሁሉም ዓላማ አንድ ነው። እንዲህ ያለ መጽሐፍ አለ? እስቲ 81 መጽሐፍ ሰብስባችሁ እርስ በርሱ የሚግባባ መጽሐፍ አለ? ይነላል ታገኛላችሁ። አሁን ታሪኩን በተመለከተ የተለያዩ መጽሐፍ ሰብስባችሁ ብታስቀምጡ አንዱ ያለው ሌላ ይቀው፣ አንዱ ያስቀምጠው ሌላ ይቀው። መጽሐፍ ቅዱስ ግን የሁሉ ምንጫቸው መንፈስ ቅዱስ ስለሆነ የሁሉ አላ አንድ አንድ አይጋጭ፣ እውነት ብቻ። ሌላው ሁለተኛው መጽሐፍ ቅዱስ በረከት አለ። ቅድም እንዳነሳ የተስፋ ላይ መረጋጋት የምስራች መጽሐፍ ነው። እግዚአብሔር ሲናገረን አንደነግጥ፣ እንረጋጋለን። እንጂ በረከት ነው ቃሉ። ስትሰሩ ይረጋጋል። ስትጨነቋ ወዴት መሄድ ነው የምታስቡ? ወደ እግዚአብሔር ቤት ነው። ተረጋጋችሁ ትመለሳላችሁ። የተነገረው ቃል ታሳስ ሊሆን ይችላል፣ ግን እግዚአብሔር ያረጋጋል። በመጽሐፍ ተጽፏል። እስራኤላውያን ሙሴ በፊታቸው በተናገረ ጊዜ ተረጋጉ ይላል። ተጨንቀው ነበረ። ከኋላ ፍልስጤማውያንና ግብፃውያን ሲከተሏቸው ተመልክተው፣ አይዟችሁ እነዚህን ዛሬ የምታያቸው ወደፊት ለዘላለም አታያቸውም አላቸው። በቃ ነፃ ወጣቸው፣ አትጨነቁ። ዳግመኛ እግዚአብሔር ለዚህ መከራ አሳልፎ አይሰጣችሁ። እግዚአብሔር ያረጋጋል፣ መጽሐፉ ያረጋጋል። በመጽሐፍ ውስጥ እስካለ ፍጻሜ ድረስ እግዚአብሔር ከእኛ ጋር እንደሆነ ተስፎልናል። እግዚአብሔር የሚመራ ብርሃን እንደሆነ ተገልጦልናል። ቃሉ የሚመራ የሚለውጥ የሚያስተምር የሚሰራ ሁለት አፍ ያለው ሰይፍ እንደሆነ ተጽፏል። የእግዚአብሔር ጦር ዕቃ እንደሆነ ተገልጧል። ቅዱስ መጽሐፍ አብሮ የፍጹምነትና የእድገት መለኪያ መጽሐፍ። ታዲያ መጽሐፍ ቅዱስን ለምን እናጠናለን? የህይወት መጽሐፍ ስለሆነ በልጁ የሚያምን የዘላለም ህይወት አለ። በልጁ የሚያምን ግን የእግዚአብሔር ቁጣ በእሱ ላይ ይኖራል እንጂ ህይወትን አያይም ተብሎ ተጽፏል። ልጁ የተባለው ማን ነው? እግዚአብሔር ወልድ ኢየሱስ ክርስቶስ። ስለዚህ ህይወት የለ እሱ ህይወት ነው። እኔ የህይወት እንጀራ ነኝ አለ። እኔ የህይወት ውሃ ነኝ። ማን ያለኝ? መድኃኒዓለም ስለ ህይወት የነገረን ይህን አሁን የተናገርኩትን ያገኘንበት ምንጭ ማን ነው? መጽሐፍ ቅዱስ ምንሩኛ ማንሱ መሳፈቱ። ስለዚህ ይሄ ስለ ህይወት የነገረን የህይወት እንጀራ የህይወት ውሃ ማን እንደሆነ ያስተማረን መጽሐፍ ስለ ህይወታችን ስለ እንድናጠነዋል። ሌላው ከሰማይ በታች እንድንበት ዘንድ የተሰጠን ሌላ ስም ሰው መዳን ይፈልጋል። እያንዳንዳችን በብዙ ተንከራተን መቅረት አንፈልግም። መጨረሻ ሲሆን መውረድ አንፈልግም። በትክክል ለመዳን የምንችልበት ስም ተሰጥቶናል። ያ ስም እግዚአብሔር ያ ስም ደግሞ በአካ በስም ለይተ ስልጣራ አወልድ መንፈስ ቅዱስ ወልድ ወይም ኢየሱስ ክርስቶስ የሚለው ሰው እንግዳ ስለነበረ ሐዋርያት በአዲስ ኪዳን ዘመን እየደጋገሙ ያነሱ ይህ ስም። ስለዚህ የምናጠራበት መጽሐፍ ስለሆነ ቅድም እናነሳነው እስከ ዓለም ፍጻሜ ድረስ የማይለየን ማን እንደሆነ የሚናገር መጽሐፍ ስለሆነ እናጠራዋለን። ለነፍሳችን ምግብ ነው። ሰው ሲራብ እንጀራ ይበላል፣ ሲጠማ ውሃ ይጠጣል። ነፍስ ትራባለች፣ ነፍስ ትጠማለች። እስኪ ቆይታችሁ ስትመጡ አሁን ጠፍታችሁ ጾም ላይ የመጣችሁ ሰዎች አለ፣ አቤት እንዴት እንደምትሰሙ የእግዚአብሔር ቃል። አሁን ስለ ተራባችሁ እኮ ነው፣ ስለ ተራባችሁ ነፍስ ትራባለች፣ ለእሱ ምግብ ናት። ሌላው የመጨረሻው የፍርድ ሕግ የሚገኝበት መጽሐፍ ነው። እስኪ መጨረሻ ምን ይሆናል? ይሄ የተገለጠበት መጽሐፍ ይሄ መጽሐፍ ቅዱስ ነው። ስለዚህ እናጠናዋለን። እንዴት ማጥናት ይገባናል? በመንፈስ ቅዱስ ረዳትነት፣ በሳይንሳዊ መንገድ በመተንተን ይሄ በመሳዩ አናሊሲስ አይደለም። ሎጂካሊ ኤ ኢምፕላይስ ቱ ቢ ቢ ስለዚህ ኤ ወደ ቢ ኢምፕላይ ካረገ ቢ ወደ ቢ ወደ ሲ ኢምፕላይ ካረገ ኤ ወደ ሲ ኢምፕላይ ያደርጋል ማለት ነው። ይሄ ሎጂክ ትምህርት ቤት። ሁለት አረፍተ ነገሮች በኦር ከተገናኙ ሁለቱ እውነት ሆኑ እውነት፣ አንዱ ውሸት ቢሆንም እውነት ይሆናል። ይሄ ለትምህርት ቤት ጻፍ ላይ ስንመጣ ይሄን ሎጂካል ስቴትመንት እዚህ ጋር ለዚህ ነበር እዚህ ጋር ነበር እኛ ራሳችን እየተጋጨብን እንዳናጋጨው ይህ ሳይንሳዊ የሆነውን ነገር ወደዚህ ነው እንዳናመጣው እንዳናስተግር ይገባል። ከዚህ ሲጠና በመንፈስ ቅዱስ ፈቃድ እሱ በፈቃዱ እየመራ ሌላው እንግዲህ እስካለ ፍጻሜ ድረስ ከእናንተ ጋርነን ስለሚለን ራሱ ይሄን ያለንን አምላክ ይሄን ያለን አምላክ ሁሉ ጊዜ በጣም የተለየን እንዳይሆን እኛ ተርጉመን የምናምነው የምንረዳውና እሱ የሚለን የሚጣላ እንዳይሆን በጥንቃቄ በአክብሮት በስልትና እግዚአብሔር ምን ሊናገረኝ ይወዳል ምን ሊለኝ ይፈቅዳል እያለ የሚናገር ጥቅም እንደሆነ በማሰብ መጽሐፍ ቅዱስን በቦታው በምዕራፉ በታሪኩ በእያንዳንዱ ክፍል በረሶቹ በኋላ ደግሞ በትርጓሜው ይህን በመሳሰለው መንገድ ማጥናት ይገባል። አክብረን ነው መናጠር ይላርገናል። አንዱ ጋር ሲሰረችን ገጠው ወደ ሌላ በቱ በኋላ አነሳላቸው። ቤተክርስቲያናችን ክብር አላት። ለመጽሐፍ ቅዱስና አጀንዳ ነው። ዛሬ ምንድን ነው በነገራችን ላይ የዛሬ 15 ቀን ያልኳቸው መጽሐፍ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ከልደተ ክርስቶስ 2000 ዓመት በፊት የሚል ማለት ነው። እና እንደዚህ ነው በጥንቃቄ እና ባጭሩ ይሄ ይበቃናል። ታዲያ መጽሐፍ ቅዱስ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ልክ እንደቀደሙ ምን አይነት ቦታ ሰጠዋል? ታከብረዋለች። በጣም ምን ቦታ ማንሰጣት አድርገው የሚያስቡናል። እንትን ነበርን፣ ሰንበት ተማሪ ነበርን፣ ቄስ ነበርን፣ ዲያቆን ነበርን፣ መነኩሴ ነበር። የት ነው የነበሩት እነዚህ ሰዎች? በትክክል እኮ መጠየቅ አለ። ከነበሩ እዚሁ እንደተገኙ ነበርታል። መጽሐፍ ቅዱስ ለቤተክርስቲያኒቱ ውስጥ ልዩ ክብር አለ። ለምሳሌ ዘወትር በመንበሯ ቤተክርስቲያን መጽሐፍ ቅዱስ አለ። ሁልጊዜ አይለ ወንጌሉ በመኖር ላይ አብያተ ክርስቲያናት ሲታነሱ መሰረት ሲጣል አብሮ የቤተ ክርስቲያን ስራ መጽሐፍ ቅዱስ አብሮ በዚያ በመሰረቱ ውስጥ እንዲሆን ያሰራል። አብሮ ይጣላል። መሰረቱ ቃሉ ነው። ቃሉ ሶስተኛ ቀሳውስ ቃሉ ከማንበባቸው በፊት ትልቅ ክብር ሰጥተው ወንጌሉ ተሸክመው ሳያነቡ በፊት ይስሙታል፣ ይይዙትና ይሳለሙ ሲጨርሱ ደግሞ አነባው ራሳቸው ስማው ሌላው እንዲሰማ ያደርጋል። መጽሐፍ ቅዱስ ወንጌል
ሌላው ቃሉ ብርሃን እንደሆነ ለማስረዳት ወንጌል ሲነበብ ሻራ ወጣ እናበራለን።
ኢየሱስ ያነበላችሁ ወንጌሉ
የማቴዎስ ወንጌል ምዕራፍ እንደዚህ ቁጥር እንደዚህ ሲባልቱ መስቀል ባልቱ መራት ይዞን ብርሃን አውጣ ብርሃን። ሌላው ከዚህ በኋላ ደግሞ አሁን ወንጌል ሲነበብ በቤተክርስቲያን ቁጭ ብሏል። ዲያቆኑ ምስባኩን ሰብኮ ሲጨርስ ቆማችሁ የጌታችን የኢየሱስ ክርስቶስን ቅዱስ ወንጌል ስሙ ይላል። ደግሞ የተቀመጠ አካሉ ዞ የተቀመጠውን ብድግ ይላል። ቁጭ ብሎ አይሰማም። ያከበርነው መጽሐፍ ቅዱስ ነበራችሁ ታዲያ ይላችሁ ዲያቆና ይህ ልብላችኋ ነበር ምትሉ መለኮታ
ሌላው በስራ ውስጥም በአገር ሁኔታ ውስጥም ድርሻ ትሰጣለች ለቅዱስ መጽሐፍ። ለምሳሌ ከመጽሐፍ ቅዱስ ወስዶ መጸለይ እንደሚገባ ቤተክርስቲያን ታስተምራለች። አዎ ፍትሐ ስንፈታ ከምንጸልየው ጸሎት መካከል አንዱ መዝሙረ ዳዊት። ስንት መዝሙር አለው ዳዊት? 150። ፍትሐ ስንፈታ 150 መዝሙር ይደረጋል። ካለቀ እንደገና ተደረገ። አሁን በሰሙነ ሕማማት እንደገና እየተደረገ
ይጸልያል። መዝሙር መኃልየ መኃልይ ዘሰሎሞን ከመዝሙራቱ የሚበልጥ የሰሎሞን መዝሙር ጸልዮ ትላለች ቤተክርስቲያን። መጽሐፍ ቅዱስ አለ እንዴ?
ቤተክርስቲያን አላችሁ እንዴት እንደምታከሩ? ዝግጅት ሲኖር አንጠጥላችሁ እንትን አብቻ በማህሌቱ በሰዓታቱ የምንቆመው ከቅዱስ መጽሐፍ ተወሰደ። አሁን በሰዓት አቷኑ ይባል እግዚአብሔር አምላከ እስራኤል ዘገብርኤል ወልድ
እያለ ዘምራል። ይሄ ከዳዊት መዝሙር የተወሰደ ነው። መዝሙር 40 ቁጥር 13 የእስራኤል አምላክ እግዚአብሔር ይመስገን ግነዩ እግዚአብሔር ወፀውኡ ስሙ ያን ዘምራል። ቤቢት ረሳት ይህ ከመዝሙር ዳዊት የተወሰደ ማሌቱ ብዙዎች የቅዳሴ ክፍሎችን እነዚሁ ከመጽሐፍ ቅዱስ የተወሰዱ ናቸው። ለምሳሌ ካህኑ ወንጌል ከመነበቡ በፊት እግዚአብሔር ዘው ኢየሱስ ክርስቶስ ዘቱ ሄደው ሙላት ላይ ከቅዱሳን ወለሐዋርያቴ ከንጹሐን እያለ ሄድና እስመ ብዙሀን ነቢያት ፈተው ይራዩ አንትሙ ዘተይሩ ወኢይህን
ብዙ ነቢያት እናንተ አይኖቻቸው አይኖቻችሁ ያዩትን ያዩ ወደዱ የእናንተ ደረጅ ሊሰሙ የወደዱትን የቻሉትን ወደዱ ሊሰሙ ግን አልሰሙ።
የእናንተ ያዩ አይኖቻችሁ የሰሙ ጆሮቻችሁ የተባረቁ ናቸው። ስለዚህ ይልና ደግሞ መጨረሻ ለካህኑ አይላችሁ ሲያየ ይሄ ማቴዎስ ወንጌል ምዕራፍ 13 ቁጥር 16 ጀምሮ የተጻፈ ለነቢ እርሱ ለመስማት በቃል የተዘጋጀን እንሆን ዘንድ አብቃን ፍቃድን ይለምዘብላል። ይህ መጽሐፍ ቅዱስ ነው። ይህ መጽሐፍ ቅዱስ ሌላው በቅዳሴ መጽሐፍ ውስጥ ደግሞ ቦታ ስ ዲያቆኑ ወጥተዋል። ቅድም አስፈልተውናል። ለሁለት የሚሰበቀው ምስባክ ምንድን ነው? ከመዝሙረ ዳዊት ከመጽሐፍ ቅዱስ የተወሰደ እያንዳንዳቸው በዚያ በተልእኮ ለአገልግሎት የተሰማሩት ይህን የሚያደርገው ተሰጥቷቸዋል። ዋናው ቄሱ ከአራቱ ወንጌላት አንዱን ያነባል። ዋናው ዲያቆን ቅዱስ ጳውሎስ ከጻፋቸው ከ14 መልእክታት አንዱን ያነባል። ተራዳዩ ዲያቆን ከቅዱስ ጴጥሮስ ከሁለቱ ወይም ከቅዱስ ዮሐንስ ከሶስቱ ወይም ከይሁዳ ወይም ከያዕቆብ ወይም ከዮሐንስ ራእይ አንዱን ያነባል። ተራዳዩ ቄስ ደግሞ ከሐዋርያ ስራ ያነባል። ማንም ማናል በማናስ ሰው መጽሐፍ ቤተክርስቲያናችን መጽሐፍ ቅዱስ እንዳከበዋለች ድርሻ ስፍራ ትሰጠዋለች፣ ቦታ ትሰጠዋለች። መጽሐፍ ቅዱስ ቦታ እንዳተሰጣጥ ወይ የሚናገሩ የሚያነሱ ካል ይሄ ማወቅ ይገባል። ሌላው ዶግማችን መሰረቱ ቅዱስ መጽሐፍ ነው። ቅድም አዘጋጅ ስለ ንስሐ ብንሰብካችሁ ንስሐ ስለ ነግባት ያስተማርን መጽሐፍ አለች። ስለዚህ አገር አንድነትና ሶስትነት ብንሰብካችሁ ምንጩ ቅዱስ መጽሐፍ ቅዱሳን ያማልዳሉ ብንላችሁ ምንጩ ቅዱስ መጽሐፍ ምን እናደርግ? እግዚአብሔር ስላለ እናደርገዋል፣ እንፈጽመዋል። በቤተ ክርስቲያናችን በቅዱስ መጽሐፍ ውስጥ ያለ አንድ ቃል የትም ስፍራ ይሁን የት ሌላ ቦታ ካለ ጋር ያለው ዋጋ እኩል ነው። አንዱን ቃል ሌላውን አቃለን አለ ከባድ ሚዛንን ስትንሽ የለም፣ ሁሉም እኩል ነው ሚዛን። ስለዚህ እመቤታችን አሁንም እናንስ ተጽፎልናል። ኤልሳቤጥ ትላንትና ያረፈችበት አቦ ይታሰባል። ከመቤታችን ከቅድስት ድንግል ማርያም ቃል ኪዳን ጋር በሄዳችሁበት ተመራችኋል። ኤልሳቤጥ የመቤታችን ሰላምታ ስትሰማ ጽንሱ ከማህፀኗ ምን አደረገ ነው ያዘ ምን አለች? ወዲያው የጌታዬ እናቱ ወደኔ ትመጪ ዘንድ እኔ ምንድን ነኝ? በእድሜ ትንሽ ናት መቤታችን፣ ዘመባ ታናሽ ታላቁ መቀደቅ አይገባው? ልጆች አያቶቻቸውን አክስቶቻቸውን መጠየቅ አይገባቸው? ይገባል። ኤልሳቤጥ ያለችውን አያችሁ? መንፈስ ቅዱስ ሲሞላባት እንዴት መጣሽ እንዴት መጣሽ አከበረቻት። ኤልሳቤጥ ተራ ሰው አይደለችም። ትናንት ተነግሮልናል በቤተ ክርስቲያን በእግዚአብሔር ፊት ባልም ሚስትም ጻድቃን ነበሩ ይላል ቅዱስ መጽሐፍ። በሰው ፊት አይደለም ሰው ማታለል ይቻላል። በየኬፍ ቤቱ ስናገኝ አንድ ጊዜ ከበድ መልስ በቀራለ ሆኑ መላለስ አንድ ሳምንት ጻድቅ የሚያደርገን ይመጣል። ታሱስ ስናገኝ ሁልጊዜ ሂሳብ ይከፍል ከኛ በላይ ሰው ይኖራል። ያ ሰው እንደዚህ የሚሾሙ እንደዚህ ምንጸድቃለ። ዘካርያስና ኤልሳቤጥ በሰው ፊት አይደለም በማፊቶ በእግዚአብሔር እነዚህ በእግዚአብሔር ፊት የከበሩ ናቸው። እግዚአብሔር ፊት የከበረች ኤልሳቤጥ ናት። እንዴት ወደቤት ምሻል የሰላምታሽን ድምፅ በሰማ ጊዜ ጽንሱ በማህፀን ይዘሏል። በላ በኋላ አልመለቻ እንጂ ከሴቶች መካከል ተራሽሽ ያለ ቅዱስ ገብርኤል ለተናገረ። ስለዚህ መጽሐፍ ቅዱስ ነው። ርቃችሁ ሄዳችሁ ካላችሁ ኑ ወደ ቤታችሁ። እኔም እናንተም ቤተክርስቲያናችን ውበቷን ትምህርቷን በደንብ እንወቀኛል። አትጥፉ። ተርፋችሁ መጽሐፋችሁን አውቃችሁ በቤተ ክርስቲያናችሁ ጥላ ስር ተርፋችሁ ያዘጋጀላችሁ ርስ ውረሱ፣ እንውረስ። እግዚአብሔር አምላክ በቸርነት በረድኤት አየ ሳምንት ለመገናኘት ያውቃል። ይበቃናለ ጸሎታ ሰማ ይባለ